ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሰኔ 17 2009 ዓ.ም ምረት ፕሮግራሙን ጀመረ። ያለፉ 26 ዓመታት ግምገማ የሰኔ 1997 ድረ ምርጫ ቀውስ ትውስታ።
ከሞላ ጎደል ህገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ህገ መንግስት አልተተገበረም፣ ተግባር ላይ አልዋለም፣ አልተሰራም፣ የተፈጸመው አካል ተጠያቂነት የለውም። ህገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆንና የሚፈጸም ስላልሆነ ነው አሁን ብዙ ሰዎች የመሞታቸው ምስጢር፣ የገዳዮች አለመጠየቅ ምስጢር።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት።
እኔ እዚህ ሰኔ አንድም ሆነ ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያለ ሰው ሞተ፣ በቃ ቁጥር ነው። 200 ሰው፣ 400 ሰው፣ 500 ሰው ሆኖ ቁጥር ብቻ ዳታ ብቻ ሆኖ ይቀራል። እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው እንደዚህ አይነት ሂውማን ኤለመንት አለው እና ቁጥር አይደለም።
አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ያለፉ 26 ዓመታት ግምገማና በሰኔ 1997 ዓ.ም ምረት የድረ ምርጫ ቀውስና ግጭቶች ውስጥ የተገደሉ ኢትዮጵያውያንን ለመዘከር መኢአድና ሰማያዊ ፓርቲ በቅርቡ አድርገውት የነበረውን ዝግጅት ምክንያት በማድረግ የተጀመረው ውይይት በዚህ ምሽት ይቀርባል። የማስተናግዳችሁ ሰለሞን ክፍሌ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ 4 ሰዓት ከኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልን፣ እንደምን አምሽታችኋል? አዲሱ አበበ ነኝ ዜናውን የማሰማችሁ። ቻይና ውስጥ ሹዋን ክፍለ ሀገር በሚገኘው የዢንሞ ተራራ መንደር በደረሰ ከፍተኛ የመሬት ናዳ ቢያንስ 6 ሰዎች ሞተው 120 የደረሱበት እንዳልታወቀ 62 መኖሪያ ቤቶች በደለል መሞላታቸውን የቻይና ባለስልጣናት አስታወቁ። የአካባቢው መንግስታዊ ባለስልጣናት ለዚህ አንደኛ ደረጃ ተብሎ ለተፈረጀው የከርሰ ምድር ውድመት አንድ አስቸኳይ የአደጋ ጊዜ ግብረ ኃይል መቋቋሙንም ገልጠዋል። ከ2000 በላይ ሰዎች የተሳተፉበት ፖሊሶችና ልዩ ልዩ የወታደራዊ ክፍል አባላት የሚገኙበት ቡድንም በፍለጋና በስራው ላይ እንደተመደበ ታውቋል። ሩሲያ በዩናይትድ ስቴትሱ ምርጫ ጣልቃ መግባት አለመግባቷን የሚመረምረው ቡድን መሪ ከተባረሩት የኤፍቢአይ ዲሬክተር ኮሚ ጋር ወዳጅ የመሆናቸው ጉዳይ እጅጉን ያሳስበኛል አሉ ፕሬዚዳንት ዶናልድ ትራምፕ። ትራምፕ ከስድስት ሳምንታት በኋላ ፎክስ ኒውስ ከተባለ ቴሌቪዥን ጋዜጠኛ ጋር ባለፈው አርብ ማለዳ ባካሄዱት የፊት ለፊት ውይይት ምርመራውን የሚመሩት ልዩ ካውንስል ሮበርት ሙለር እርሳቸው ካባረሯቸው የኤፍቢአይ ዲሬክተር ጄምስ ኮሚ ጋር በጣም የተቀራረበ ወዳጅነት ያላቸው በመሆናቸው ትክክለኛ የምርመራ ውጤት ይገኛል የሚል እምነት እንዳላደረባቸውና ይልቁንም ሂደቱ በጣም የሚረብሻቸው እንደሆነ ተናግረዋል። አሶሺየትድ ፕሬስ በበኩሉ ሲዘግብ ሙለርና ኮሚ በቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ አስተዳደር ዘመን አብረው ከመስራታቸው ያለፈ የተለየ ቀረቤታ እንደሌላቸው አመልክቷል። አፍጋኒስታንና ፓኪስታን የነበሩት የዩናይትድ ስቴትሱ ልዩ መልእክተኛ ከቦታቸው ለቀቁ። ሎረን ሚለር ቢሮአቸውን ባለፈው አርብ የለቀቁት በሌላ በመተካታቸው እንደሆነ ተሰምቷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አርብ ለታ ማምሻው ላይ እንደገለጡት ግን ስለ ቢሮው የወደፊት ሁኔታ ገና ውሳኔ ላይ አልደረሱም። የእስራኤል አየር ኃይል ዛሬ ቅዳሜ ሶሪያ ላይ የአየር ጥቃት ማካሄዱን የእስራኤል ባለስልጣናት አስታወቁ። የአየር ጥቃቱ ኢላማ ያደረገው በሰሜናዊ የጎላን ተራራዎች በሚገኙ በሁለት የሶሪያ ገዢ መደብ ታንኮች ላይ እንደነበር የእስራኤል ጦር ኃይል ቃል አቀባይ ተናግሯል። እስራኤል ለጥቃቱ መነሻ የሆነውን የቦምብ ድብደባ የ1974ቱን የተኩስ አቁም ውል የሚጥስ ነው በማለት ለተባበሩት መንግስታት አቤት ብላለች። 27 ፎቆች ያሉት የአንድ የለንደን የመኖሪያ ህንፃ የእሳት መከላከያ ደህንነት ፈተናውን ወደቀ። ይህን የገለጠው የማህበረሰብና የአካባቢው መንግስታዊ መስሪያ ቤት ብሔራዊ የእሳት መከላከያ ደህንነት ምርመራው እንደሚቀጥል ተናግሯል። ይህ የእሳት መከላከያ ደህንነት ምርመራ በአግሪቱ የተጀመረው በቅርቡ ግሬንፌል በተባለው ህንጻ ላይ ቃጠሎ ተቀስቅሶ ቢያንስ የ79 ሰዎችን ህይወት ካጠፋ ወዲህ እንደሆነ የእሳት አደጋ መከላከያ ባለስልጣናቱ አስታውቀዋል። የሳውዲ አረቢያ ፖሊሶች ባለፈው አርብ በታላቁ የሜካ መስጂድ ላይ ጥቃት ለማካሄድ ኢላማ ያደረገውን አሸባሪ ቡድን ገደሉ ብለዋል ባለስልጣናት። በምስል የተቀረጸ የቪዲዮ ቅጅ እንዳመለከተው አሸባሪው ወደሚገኝበት ባለ 3 ፎቅ ህንጻ በመግባት ግለሰቡ ህንጻውን ያፈራረሰ ቦምብ አፈንድቶ ራሱንም ከመጥፋቱ አስቀድሞ የተኩስ ልውውጥ እንዳካሄዱ ታውቋል። በፍንዳታው የሞተው አሸባሪ ብቻ እንደነበረና 5 ፖሊሶች መኮንኖች እንዲሁም 6 ሲቪሎች የመቁሰል አደጋ እንደደረሰባቸው የሳውዲ አገር አስተዳደር ሚኒስቴር ገልጿል። በመጨረሻም አንድ የሰሜን ኮሪያ የስፖርት ትርኢት ቡድን ደቡብ ኮሪያ ገባ። ለሁለቱ ኮሪያዎች ሰላም መፈጠርና ውጥረት መርገብ ጥሩ ሰበብ ይሆናልም ተብሏል። የደቡብ ኮሪያዋ ፕሬዝዳንት ይህን ደቡባዊ ኮሪያዋ ሙጁ ከተማ የሚካሄደውን የዓለም ታይኳንዶ ስፖርት ትርኢት ሲከፍቱ ባደረጉት ንግግር ይሄ ሁኔታ ጥሩ ሰላም ፈጣሪ ነው ብለዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ5 ሜትር ባንድ በ12110 በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 26 2009 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያ ኢህአዴግ መንበረ ስልጣኑን ከተቆጣጠረ ሩብ ምዕተ ዓመት ተጠናቆ ሀገሪቱ በዚሁ ስርዓት ውስጥ መጪውን ዘመን ከጀመረች ባለፈው ግንቦት 21 ዓመት አንስታለች። ያለፈው ዓመታትን ግምገማ ከተለያዩ የፖለቲካው ቤተሰብ አባላት ጋር ውይይቶች ጀምረናል። ካለፉት ዓመታት ገጽታዎች ጎልቶ የሚታየው የግንቦት 7/1997 ዓመተ ምህረት ምርጫ ሂደት በሀገሪቱ የፖለቲካና የዲሞክራሲ ታሪክ ውስጥ የማይዘነጋ እሴት ተከትሎም ሰፊ ጠባሳ ያኖረ ቀውስ ፈጥሮ እንዳለፈ ይታወሳል። በቁጭትና በጸጸት የሚያስታውሱት ጥቂት አይደሉም። የዲሞክራሲ ተማሪዎችና ተለማማጆች ነን ተምረንበታል የሚሉም የዚያኑ ያህል ናቸው። ለማንኛውም በቀውሱ ውስጥ በተፈጠሩ ግጭቶች ሕይወታቸውን ያጡ ኢትዮጵያውያንን ለመዘከር በመኢአድ ጽሕፈት ቤት በቅርቡ ተዘጋጅቶ የነበረውን ዝግጅት መነሻ በማድረግ የአዘጋጆቹን ፓርቲዎች የመኢአድን ምክትል ፕሬዚደንት አቶ ሙሉጌታ አበበንና የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋን አነጋግረናል። የፓርቲዎቹን መሪዎች ያነጋገራቸው ሰለሞን አባተ ነው። የውይይቱ ተከታይ ክፍል ቀጥሎ ይቀርባል።
እንግዲህ የ1997ቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ሕይወት፣ በግለሰቦች ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ በእነዚህ ላይ ሁሉ ብዙ ተጽዕኖ ጫና አሳድሯል። በስነ ልቦናም በአካልም እና ያን ጊዜ ያንን ሁኔታ መንግስት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ፣ መንግስትም ከአቅም በላይ የሆነ ወይም ደግሞ ለአቅም ተመጣጣኝ ያልሆነ ኃይል አለመጠቀሙን፣ የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው። መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙትና ባለፉት 12 ዓመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል?
እሺ አቶ ይሽዋል። እንግዲህ በመታሰቢያ ፕሮግራሙ ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን ያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱትና አሁንም በምርጫ ስርዓት መቀየር አልተቻለም የሚለው ነጥብ ትናንትና በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ እንደሚሸነፍ ሲያቀው ነው ወደ ግድያ የገባው። ድንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ምርጫ ወርድ ምንም እንኳን አሁንም ወደ 100% የሄደበት ቢሆንም ከዛ ጊዜ በኋላ ስርዓቱ ይዝን የባሰ ወደ ኋላ የሄደበትን ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። ከ97 እንግዲህ እስካሁን ድረስ 11-12 ዓመት ሆኗል። በመሃል በናገር በተለያዩ ክልሎች በአዲስ አበባ አሁን እስከ 2008 ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንንም ግደሉ ብሎ ያዘዘ ባለስልጣን ተጠያቂ አልሆነም እስካሁን ድረስ የሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው 547 ወረዳዎች 547 የተወካዮች ምክር ቤት የህዝብ ወኪል ነን የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለወርድ እኔ ወረዳ ላይ ሰው ሞቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ አንድም ለህዝብ የሚቆረቆር እንደሌለ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት እስኪመጣ ድረስ የነዚህን ለእኛ ነጻነት ሲሉ የሞቱ እህት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙሉጌታ ይጨምርበት።
እሺ፣ ወደ እሳቸው ከመሄዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ ለመከታተል ያህል በእነዚህ 547 ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው? እርሶ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት?
አዎ፣ የውሸት ነው። ተግባሩ ነው እኮ የሚነገረው። በመሰረቱ ገለልተኛ ምርጫ ቦርድ ገለልተኛ ተቋማትን ስንጠይቅ የነበረው ህዝብ በትክክል መርጦ መሪዎቹን ወደፊት እንዲያመጣ ነው በተደጋጋሚ ስንጠይቅ የነበረው። ያ አለመሆኑን የሚያሳየው እኮ ሰለሞን፣ ይሄ ሁሉ ሰው በየወረዳው ሞቶ፣ ለምሳሌ አምቦ ይሞታል፣ ኦሮሚያ ውስጥ ጎንደር ይሞታል፣ የሞቱ ሰዎች ወንድሞች እህቶች አሉ፣ ደቡብ የሞቱ እህቶች ወንድሞች አሉ። ለነዛ አንድም ሰው እኔ እንግዲህ ሳልሰማው ያለፈኝ ካለ ልታረመት ይችላለ ስለው አንድም ሰው አንድም የህዝብ ተወካይ እናያለን እኮ በአሜሪካ፣ በአውሮፓ፣ በአፍሪካ ሀገሮች እንኳን ሲጠይቁ እኮ እናያለን። በታንዛኒያ፣ በኬንያ፣ ኢቨን በኡጋንዳ አሁን እንደዚህ ቅርብ ነጻ በወጡ ሀገሮች እንኳን ከግድያ በኋላ የሞቱትን እንኳን መመለስ ባይችሉ የሰሩት ስርዓት ቢኖር ተጠያቂነትን ማስፈን ችለዋል። ማንም የሰውን ህይወት አጥፍቶ ሳይጠየቅ የቀረ ባለስልጣን የለም ይህን ስርዓት ከሰሩ በኋላ። እኛ ሀገር ግን ይህንንም ማድረግ አልቻልንም እስካሁን ድረስ። እነዚህ ሁሉ እህት ወንድሞቻችን ሞተው ተሰውተው ተጠያቂነት ማስፈን አልቻልንም። አሁን ከአመት በፊት በ2008 ግድያ በኦሮሚያም በአማራ ክልል በተፈጠረው ነገር ማንም ሰው ተጠያቂ አልሆነም። የትኛው ባለስልጣን ለፍርድ ሲቀርብ አየን? ይሄ እስካልሆነ ድረስ ግድያ ሊቆም አይችልም። ተጠያቂነትን ማስፈን አለብን። ተጠያቂነት እንዲመጣ ደግሞ ህዝቡ በመረጠው መተዳደር አለበት የሚል መንፈስ ያለው ዝግጅት ነው የቀረበው። አላማውም ይሄ ነው። የሞቱትን ሰዎች እያነሱ ማልቀስ ሳይሆን አላማቸውን ይዞ የማስቀጠል ነው ዋናው አላማው፣ የፕሮግራሙ አላማ።
አቶ ሙሉጌታ
አመሰግናለሁ። በእኔም በኩል ያ ዘመን በሁለት ነገሮችን ነው የምናስበው። በእኔ በኩል 97 በመጀመሪያ አገዛዝ ስርዓቱ ገርበብ ያደረገውን በር ወለል አድርጎ ከፍቶ የዲሞክራሲን እንቅስቃሴ የህዝብን ኃይልና የህዝብን መብት የህዝብን መራችነት ያሳየ ነው። እንደዚሁም ደግሞ ከተወሰኑ ወራቶች በኋላ እንዲሁም ተኩስ ከተጀመረበት ከሰኔ 1 ጀምሮ ሙሉ በሙሉ ደግሞ የዲሞክራሲን በር ጥርቅም አድርጎ የዘጋ ሂደት ነው ያለው እና ከሰኔ 1 የተጀመረው ግድያ በእስርም በግድያም ተብሎ አሁን እስካለንባት ሰዓት ጊዜ የቆመ ነገር አይደለም። የተለወጠ ነገርም የለውም። ያንን የምናስበው ትግሉም መልሱን እስካላገኘ ድረስ ህዝቡ መልስ እስካላገኘ ድረስ ትግሉ ውጤት እስካላመጣ ድረስ በአሸናፊነት መንፈስ እስካልተደመደመ ድረስ እነዚያ በዛን ሰዓት ለነጻነታቸው፣ ለመብታቸው፣ ለድምጻቸው ወጥተው ራሳቸውን አሳልፈው የሰጡ ለሀገራቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ወጣቶች፣ አረጋውያን፣ አረጋውያት እንዲሁም ህጻናትን ጨምሮ አስደናቂ ነገር ነበር። እኔ የማይረሳኝ መርካቶ አካባቢ የመዋለ ህጻናት ትምህርት ቤት ነበርና ህጻናት ከትምህርት ቤት ወጥተው ሲሄዱ ወላጆቻቸው ይዘዋቸው ሲሄዱ ህጻናት ገና በ3 አመት፣ 4 አመት፣ 5 አመት እድሜ ክልል ውስጥ ያሉ ህጻናት ሳይቀሩ የቅንጅትን ምልክት ወይም አርማ የሚያሳዩበት ዘመን ነበር ያ ዘመንና እንግዲህ ያው ምንድነው ከሰናት ጀምሮ ነበር የነበረው አልመረተም ሁሉንም ሰናትን ወጣቱንም ማረጋውያንም ማከላዊነት እድሜ ያለውንም ሁሉ ከዛ ጊዜ ጀምረ እንዱ ጾታና እድሜ ሳይለይ ካሁን ድረስ እንደምታስታውሰው ሰለሞን በአንድ ጀምር በመቶዎች የሚቆጠሩ ባህር ዳር ላይ ያለፉበት ዘመን ሩቅ አይደለም። ኦሮሚያም ላይ እንደዚሁ የተፈጠረው ችግር እንደቀላል የሚታይ አይደለም። ሌሎችም ቦታዎች ላይ እስካሁን ድረስ ያለ ነገርና የቀጠለ ስለሆነ እነዚህ ነገሮች ስልባት የሚያገኙት በአንድ ሀሳብና በአንድ አላማ ሲጠቀለል ቻገር በመረጠችው መተዳደር ሲችል ህዝቡ በመረጠው መተዳደር ሲችል እንዲሁም ወጥቶ መርጦ በሰላም መግባት ሲችልና በመረጠው ጥሩ መተዳደር ሲችል እንደሆነ ይህንን የሚያመላክት ነው። ባሉ መነሻነቱም ወኔን የሚሰንቅና ወኔን የሚያጭር እንጂ ተስፋ የሚያስቆርጥና ፍርሃትን የሚያጎናጽፍ አልነበረም። ባሉም ሲከበር ሲነሳ የነበረው ከታዳሚውም ከህዝቡም ከአባላትም ከደጋፊም ገለልተኛ ከሆኑ ከፖለቲካው ማለቴ ነው ወገኖችም ሲነሳ የነበረው እንዲህ አይነት ሂደት ነበርና በባሉ ላይ አሁንም ወደፊት የሚቀጥልበት እንጂ በ97 ያሸነፍነው እንድላችንን እያወራን እንድላችን ላይ የምንቆምበት የሞቱትን እያሰብን ደግሞ የምንፈራበት ባህል አይደለም ያከበርነው። ሰለሞን፣
ሁለታችሁም በምታነሱት ጥያቄ በህዝብ ያልተመረጠ መንግስት ነው ወይም እውነተኛ በሆነ ምርጫ ወደ ስልጣን የወጣ ምክር ቤት አይደለም ብላችሁ ነው ሁለታችሁም የምትናገሩትና ስልጣን የህዝብ እንደሆነ በህገ መንግስት ደረጃ በተደነገገባት ሀገር ውስጥ የስራ አስፈጻሚውንም ስልጣን የሚይዘው በፓርላማው አብላጫ መቀመጫ ያለው ነው። በዚህም ምክንያት አብላጫ መቀመጫ ያለው ኢህአደግ ነው መንግስቱን የመሰረተው ከጠቅላይ ሚኒስትሩ ጀምሮ በሚኒስትሮች ደረጃና በብዙ ተቋማት ውስጥ። ይሄ ማለት ያ እናንተ ህጋዊነቱን ተቀባይነቱን ጥያቄ ውስጥ የምታስገቡት ፓርላማ ነው የስራ አስፈጻሚውንም አካል የመረጠው ወይም ስልጣን የሰጠውና የኢትዮጵያን መንግስት ተቋማት በአጠቃላይ ማለት ነው ሶስቱንም ዘርፎች ህጋዊነት ነው የምትጠራጠሩት ጥያቄ ውስጥ የምታስገቡት በዚህ ሁኔታ?
እኛ ከህዝቡ አንዱ ነኝ እኔ የፖለቲካውን እንትን ተወውና ከህዝቡ እንደ አንዱ ነኝ። በ2007 ምርጫ 4 ወር ነው 6 ወር አልሞላውም የኦሮሚያ ህዝብ ወጥቶ አላውቅህም ሲለው 100% መረጠኝ ያለው አካል ሲጥለው ምንድነው የመተማመኛ ድምፅ ሲነፍገው 6 ወር አልሞላውም። በአማራ ክልልም ልክ እንደዚሁ በ8 ወሩ አመት እንኳን አልሞላም ዞር በሉ አናውቃችሁም ሲላቸው ያንንም ተከትሎ መንግስት ጥፋቱን አምኖ ካቢኔዎችን ሁሉ 6 ወር 1 አመት የሰሩ ካቢኔዎችን ሲያወርድ ስለዚህ ህዝቡ ነው ትክክል እንዳልሆነ የመሰከረው በ6 ወርና በ1 አመት ውስጥ። ይህንን ደግሞ በተወሰነም ደረጃ እያንሻፈፉም ቢሆን የመንግስት ከፕሬዚዳንቱ ጀምሮ ጠቅላይ ሚኒስትሩ፣ ሌሎችም የመንግስት ባለስልጣናት የተቀበሉት ነገር ነው እና እንደ ዜጋ እያየን አይናችን እያየ የተጨበረበርንበት ስለሆነ ምርጫ ሲደርስ የተቃዋሚ ፓርቲ አመራር አባላት እየታሰሩ የሌላውን እጅና እግር አስሮ ስለሆነ ምርጫውን የሚያደርጉት በፍጹም ልንቀበለው የምንችል አይደለም። የተቋማቱ ገለልተኝነት ጥያቄ ውስጥ ነው። ህጎቹ ወረቀት ላይ ቢቀመጡም ተግባራዊነታቸው ጥያቄ ውስጥ ነው። ይህንን ደግሞ ህዝቡ በግልጽ የተናገረው የመንግስት ባለስልጣናት ነን የሚሉትም ያመኑት ስለሆነ እንደ የኛ ብቻ ተደምቆ መወሰድ የለበትም ለማለት ነው።
አቶ ሙሉ ጌታስ?
አመሰግናለሁ ሰለሞን። አንድ ነገር ብቻ ነው ማንሳት የምፈልገው በዚህ ላይ ያው ሄሸዋስ አስቀምጦታል። በወቅቱ 100% ምርጫ በዓለም አቀፍ ተሞክሮም በአፍሪካም በኢትዮጵያም ከታዩ ምርጫዎች ታይቶም ተሰምቶም የማይታወቅ ነበር የተደረገው። ይህንንም 100% አሸንፍ ያለው ብሎ ፓርላማ ተሰብስቦ መንግስት ለመመስረት ባደረጉ ጊዜ ወይም ከመሰረቱ በኋላ ወደው አቋሙን አሳውቋል። ታችን መያድ አስታውሳለሁ መግለጫ አውጥቶ አሁን የተደረገው ምርጫ ችግር እንዳለበት እና ፍትሃዊ እንዳልሆነ በዚህ ምርጫ የሚመሰረተውን መንግስት እንደማይቀበል ጭምር በመግለጫ አሳውቋል በወቅቱ ድርጅታችን። እና ይህንን የምናምነው የምንከተለው ማለት ነው ምንድነው 100% የተመረጠ መንግስት እንዴት 1 አመት ሳይሞላው ህዝብ ወጥቶ በነቂስ ወጥቶ ለዛውም ዲቴልስ ሳይሆን በነቂስ ወጥቶ በዋና ዋና ቦታዎች ለዛውም በአማራ፣ በኦሮሚያ፣ በደቡብ በ3ቱም ክልሎች ላይ እንዴት እንዲህ ያለ ፍትሃዊ ምርጫ ቢሆን እንዴት ሰው የመረጠውን አላውቅንም ብሎ ሊለው ይችላል? ይሄ በጣም አስደናቂ ነው። ማረጋገጫውም ህዝቡ ነው፣ እንዳልመረጠ ያረጋግጠው ህዝቡ ነው። ከዛ ወደ አገዛዝ ስርዓቱ ባለስልጣኑ ስንመለስ በትንታኔ እንኳን ሲያስቀምጡ ክቡር ጠቅላይ ሚኒስትሩ ምንድነው ሲሉ የነበረው 45% ሞር 42 አካባቢ ያስቀምጠው ይሄ ወንበር ክፍተት ያሳያል እና ይሄ ደግሞ ድምፅ አልባ ነው ማለት ነው። ይሄ ድምፅ የተቃዋሚ ወይም ይሄ ቦታ ባለቤት የሌለው ድምፅ አለ ማለት ነው። ያልተወከለ ህዝብ አለ፣ ያልወከለ ህዝብ አልወከለውም ማለት ነው። ይህም ቦታ የሚወክል ህዝብ ድምፅ የለውም ማለት ነው ብለው በትንታኔ ሲያስቀምጡ ሰምቻለሁ። አጋጣሚና አገዛዝ ስርዓቱም ወይም ገዢ ፓርቲ እንደውም ባለስልጣኖቹም የሚክዱበት ነገር አይደለም። እነሱም ራሳቸው የምንገልጽበት ቋም ይለያይ እንጂ እኛ በፊት ለፊት እነሱ በተዘዋዋሪ ያስቀምጡት እንጂ አንድ አይነት ቋንቋ ነው የምንናገረው። በዚህ በ100% ምርጫ እነሱም የተስማሙበት አይመስለኝም እንኳን ይላል። ያው በወቅቱ አሳውቀናል።
ይህን ጥያቄ ያነሳሁላችሁ ያለ ምክንያት አይደለም። አንድ መንግስት መለወጥ አለበት ተብሎ ጥያቄ ከተቃዋሚዎች ሲቀርብ በዲሞክራሲያዊነት ላይ አደጋ ጥሏል፣ አደጋ ደቅኗል፣ በሙስና ተውጧል፣ በስልጣን መባለግ አለ፣ ቃሉን አላከበርም ወይም አድርጋለሁ ያላቸውን አልፈጸመም ብሎ አንድን መንግስት እንዲለወጥ መጠየቅና መንግስቱ ሲጀመርም ህጋዊ መንግስት አይደለም ብሎ ጥያቄ ማንሳት የተለያዩ ስለሆኑ ነው። መሰረታዊ ለውጥ ያለበት ውስጡ ስለሆነም ጭምር ነው። ይሄም ሆኖ ግን እስካሁን ድረስ ያሉትን ችግሮች ሁሉ ለመፍታት በሚል የተለያዩ ጥረቶች በተለይ ከቅርብ ጊዜ ወዲህ ሲደረጉ እያየን ነው ያለ ነው። የፓርቲዎች የጋራ ምክር ቤት የመሳሰሉ ነገሮች አሉ። በዚህ ሁኔታስ ወደ መነጋገር ወደ መግባባት መምጣት የሚቻልበት ሁኔታ የለም ኢትዮጵያ ውስጥ? አቶ የሸዋስ በነገራችን ላይ በዚህ በሰኔ አንዱ መታሰቢያ ላይ ኢህአዴግ ስልጣን ላይ እስካለ ድረስ እየገደለን ይቀጥላል የሚል መልእክት ያለው ንግግር አድርገው ነበርና ተስፋ የለውም የተሻለ ለውጥ የማምጣት የሚል ሀሳብ አላችሁ?
አመሰግናለሁ። በመሰረቱ እዛ ላይ ያደረግኩት ንግግር ላይ ተጠያቂነት እስከሌለ ድረስ ግድያ ይቀጥላል ነው የንግግሩ ዋና ጭብጥ ነው። በተጠያቂነት ደግሞ ኃላፊነት ከሰጠው አካል ይጀምራል። ህዝብ ኃላፊነት የሰጠው አካል ከሆነ ህዝብ ያወርደኛል ሲል የህዝብን ተጠያቂነት ሲፈራ ለህዝብ ታዛዥ ይሆናል። ያለዛ ግን ላስቀመጠው አካል ብቻ ነው ታዛዥ የሚሆነው። እኔ እዚህ ሰኔ አንድ ሆነ ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያህል ሰው ሞተ፣ በቃ ቁጥር ነው። 200 ሰው፣ 400 ሰው፣ 500 ሰው ሆኖ ቁጥር ብቻ ዳታ ብቻ ሆኖ ይቀራል። እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው እንደዚህ አይነት ሂውማን ኤለመንት አለው። እና
ሰው ቁጥር አይደለም፣
ቁጥር አይደለም።
እና አንድም ሰው ብዙ ነው፣
አንድ ሰው ብዙ ነው። ትክክል። እግዚአብሔር አንድ ሰው ነው አገር ማለት። አንዳንድ ሰዎች ተደምረው ነው አገር የሚሆኑት። እና እንትኑን ሁሉ ያሳንሰዋል። የሞተውን ሰው የተሰዋውን ሰው በትክክል እንዳናየው ያደርጋል ቁጥር። እና እኔ አስታውሳለሁ 97 የመጀመሪያው አካባቢ ግድያ ላይ እነ ሽብር የምትባል ልጅ ነበረች። አሁን እሷ እናት አላት፣ አባት አላት፣ ወንድም አላት፣ እህት አላት። እና እንደዚህ አድርገን እያንዳንዱን ሰው ስናየው ነው ህመሙ የሚገባን። እና ስርዓቱን በተመለከተ እኛ ግልጽ የሆነ አቋም ነው ያለን። ህዝብ እስካልመረጠው ድረስ መምራት የለበትም አንድ ስርዓት። ያለዛ እየተደናበረ እያጠፋ በጥፋት ላይ ጥፋት እየጨመረ ነው የሚሄደው። ተመልከት፣ አሁን በጥልቅ እታደሳለሁ የሚል የምርጫ መወዳደሪያ አልነበረውም ኢህአዴግ። የተወዳደረው ሌሎችን የሚሰራቸውን ነገሮች አቅርቦ ነው። እዛ ላይ ፌል ካደረገ መልቀቅ ነው ያለበት። በጥልቅ እታደሳለሁ ለሚቀጥሉት 6 ወራት ወይም ለሚቀጥለው 1 ዓመት የሚል ሲመረጥ ያስተዋወቀው ነገር አልነበረም። ስለዚህ ነው እየተገለባበጡ ቅርጽን እየቀያየሩ በአገዛዝ ብቻ እኖራለሁ ማለት ለራስም አይበጅም፣ ለህዝብም አይበጅም፣ ለሀገርም አይበጅም፣ አጥፊ አካሄድ ነው የምንለው። ስለዚህ እንዳልኩ የህዝብ ድምፅ መከበር አለበት፣ ህገ መንግስት መከበር አለበት፣ ህገ መንግስት ላይ የተጻፉ ነገሮች መከበር አለባቸው። የሚገርምህ በሌላው ሀገር ህገ መንግስት ዜጋው መንግስትን የሚጠይቅበት ሰነድ ነው። እኛ ሀገር ግን ተገልብጦ መንግስት ዜጋውን የሚያስፈራራበት አክብር እያለ የሚቀጠቅጥበት ሰነድ ይሆናል። እና ተስፋ የለም ማለት አይደለም። ተስፋ ስላለን ነው የምንታገለው። ለውጥ ይመጣል። ለውጥ ተፈጥሯዊ ነው፣ የማይቀር ነው። ነገር ግን ያንን ለውጥ በስርዓት በምንመራው ሁኔታ መሆን አለበት። የአንድ ሀገር ሰዎች ነን፣ የአንድ ሀገር ዜጎች ነን፣ አንድ ሀገር ነው ያለን። የዛችን ሀገር ህልውና በሚያስጠብቅ መልኩ ለውጡን መምራትና ማስተካከል አለብን ከሚል እንጂ ተስፋ በማጣት ምናምን አይደለም። ግን የሚሰሩ ስራዎች፣ የሚደረጉ ነገሮች በፍጹም እሱን የሚያሳዩ አይደለም። ነገር ግን በማንኛውም በየትኛውም ደረጃ ቢሆን ቆራጥ ኢትዮጵያውያን፣ ቆራጥ ወጣቶች አሉ። ለውጡ የሚቀር አይደለም በእኛ እምነት።
አቶ ሙሉጌታ።
እሺ ሰለሞን፣ አመሰግናለሁ። በእኔ በኩል አንድ ቅድም ነካ አድርጋ ያለፍካት ነገር አለች፣ የፓርቲዎች ምክር ቤት የሚል።
ይህ
ምክር ቤት አሁን የተቋቋመ አይደለም። 2002 ላይ አስታውሳለሁ የምርጫ ስነ ምግባር አጽድቀን ተፈራርመን የጋራ ምክር ቤት ነበረን እና በዛን ሰዓት እኔ ሶማሌ ክልል ጅጅጋ ከተማ ነበር የነበርኩት እና በዚህ ስነ ምግባር ላይ ምን ይላል? ምርጫ ተጠናቆ ምርጫ ቦርድ ባስቀመጠው ጊዜ ሰሌዳ መሰረት ውጤቱን ቦርዱ እስከሚገልጸው ድረስ ያሸነፈም የተሸነፈም አሸነፍኩም ተሸነፍኩም ብሎ ማንኛውም አካል መግለጽ አይችልም ይላል፣ በዚያ ስነ ምግባር ላይ ማለት ነው። ነገር ግን ምርጫው 12 ሰዓት ላይ ተጠናቆ 2002 አስታውሳለሁ ሶስት ሰዓት ዜና ላይ ነው ኢህአዴግ ከ90% በላይ እንዳሸነፈ በወቅቱ የነበሩ ባለስልጣኖች የገለጹት። እነዚህ ስነ ምግባር የተለየ ነገር አይደለም። ምክር ቤቱ የሚባለው በራሱ ያኔ ስነ ምግባሩን አጽድቀን ነው ምክር ቤቱን የመሰረት ነው። በዚህ በ2002 ምርጫ ላይ የምርጫው ስነ ምግባር ተጥሷል እና በምክር ቤቱ አንቀጥልም ብለን ይወጣ ነው ትክክል አይደለም ተጥሷል ብለን ከዛ ጀምሮ የመጣ ምክር ቤት ነው አሁን ያለው። ዛሬ የተመሰረተ ምክር ቤት አይደለም። ይህ ምክር ቤት የራሱ አካሄድ ሊኖረው ይችላል፣ ግን ለውጥ ሊያመጣ የሚችል ጥርስ ያለው ምክር ቤት አይደለም። ያኔም ውስጡም ስለነበር አይተነዋል። እኛ ተሳችሁታል፣ እድጋ አፍርሶታል፣ ገዢ ፓርቲ አፍርሶታል ስነ ምግባሩን እና በዚህ መቀጠል አንፈልግም ብለን ነው የወጣ ነው። ምናልባት እንግዲህ አሁን እያደረግን ባለነው የድርድር ሂደት ተስፋ የምናደርጋቸው ነገሮች ይኖራሉ። ለውጥ የተወሰነ ነገር ይመጣል፣ ሜዳው ይስተካከላል፣ የታሰሩ ፖለቲከኞች እና ሌሎችም ሊፈቱ ይችላሉ ብለን የምናደርጋቸው የድርድር ሂደቶችን አማጠን አልተጠቀምናቸውም እና በምክር ቤቱ ሳይሆን በዚህኛው አካል ምናልባት ጥቂት የምንጠብቃቸው ተስፋዎች አሉ ብዬ ነው የማስበው። እና በሌላ መልኩ ስናስቀምጠው እኛ ከሞላ ጎደል ህገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ህገ መንግስት አልተተገበረም፣ ተግባር ላይ አልዋለም፣ አልተሰራም፣ የተፈጸመው አካል ተጠያቂነት የለውም። ህገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆንና የሚፈጸም ስላልሆነ ነው አሁን ብዙ ሰዎች መሞታቸው ምስጢር፣ የገዳዮች አለመጠየቅ ምስጢር። ገዳው አይደለም፣ ገዳው እኮ ግደል ሲሉት መግደል ነው እንጂ ለምን እንደሚገድል ማወቁ። ያዘዘው አካል ግን ተጠያቂ መሆን አለበት። ትእዛዝ የሰጠው አካል ካልተጠየቀ ገዳውማ እንዳንድ የስራ መስክ እኮ ነው። በቃ በተሰማራበት ስራ ላይ ነው እየሰራ ያለው። ወታደር ትእዛዝ ይሰጠዋል። ወታደር ደግሞ ወዶ የሚገባበት ስምምነት ስለሆነ የራሱ የሆነ ስነ ምግባር አለው። በዚያ በሚቴሪ ደንብና ህግ መሰረት አድርግ የተባለውን ማድረግ ነው። ይህ አይደለም እኛ ነው እኔ የምረዳው ያን አይደለም።
አዎ፣ ነገር ግን በእንደዚህ አይነት በሰው ህይወት ላይ በሚፈጸም ወንጀል ላይ ትእዛዝ የሰጠው ብቻ ሳይሆን የፈጸመው ያስፈጸመው ሁሉ ተጠያቂ ናቸው የሚሆኑት በህግ አግባብ ከተወሰደ በጦርም ሁኔታ ቢሆን ማለት ነው።
በህግ አግባብ ስንሄድ እነዚህ ሶስቱም ነገሮች ተጠያቂ ናቸው የሚሆኑት። በዋናነት ግን ሊጠየቅ የሚገባው ትእዛዙን ያስተላለፈው አካል ነው፣
ያመነጨው አካል።
አዎ፣ ትእዛዙን ያስተላለፈው አካል አድርግ ብሎ መመሪያ የሰጠው አካል ተጠያቂ ቢሆን በኢትዮጵያ ብቻ አይደለም እንጃ ይሄ ነገር በአፍሪካ ራሱ ተደርጎ የሚታወቅ አይመስለኝም። እና እነዚህ ነገሮች ተፈጻሚነት ስለሌላቸው ለዚህ ነው ግፍና በደል ከዛም አልፎ ግድያው እየቀጠለ የሚሄደው። ሰሎሞን፣
የኢትዮጵያ ህገ መንግስት አሁን ካነሳችሁት አይቀር እናንተም ደጋግማችሁ ነው የምታነሱት ህገ መንግስት ስላላችሁ እና በብዙዎች ዘንድም በጣም በትልቅ ደረጃ የሚታይ እና የሚከበር ህገ መንግስት ነው፣ እንደ ሰነድ ማለት ነው። በተቃዋሚዎችም በመንግስትም በተንታኞችም አይን ሲታይ፣ በህግ ባለሙያዎችም አይን ሲታይ ምናልባት የተወሰኑ ክፍተቶችና ጉድለቶች አይጠፉበትም ቢባልም በዚህ ህገ መንግስት ውስጥ በህይወት የመኖር መብት ተደንግጓል። በዚህ ህገ መንግስት ውስጥ ሀሳብን የመግለጽ በነጻነት የመያዝ የማስተላለፍ መብት ያለ ገደብ ተደንግጓል። ንብረት የመያዝ መብትና የመሳሰሉ እነዚህ ድንጋጌዎች የሚሰሩት በሁሉም ወገን ነው። በተቃውሞም ጎራ ላለው፣ በመንግስቱም በድጋፍም ለሁሉም ነው የሚሰሩትና መንግስት ወይም የገዢው ፓርቲ አካላት በሚያነሱበት ጊዜ እንዲህ አይነት ተቃውሞዎች ኢትዮጵያ ውስጥ ሲነሱ ከጀርባቸው አመጽና ሁከትን የማነሳሳት ተልእኮ ያነገቡ አሉ። መንግስትም ቢሆን የሚጠቅሰው ያንኑ ህገ መንግስት ነው። የታጠቁ ሰዎች በውስጣቸው አሉ። በጸጥታ ኃይሎች ላይ ተኩስ የሚከፍቱና ግድያ የሚፈጽሙ አሉና እነዚህንም ጭምር ለመቆጣጠር ነው እንደዚህ አይነት የኃይል እርምጃዎች የሚወሰዱት ሲሉ ይሰማሉ የመንግስት ባለስልጣናት። ለመሆኑ እናንተ ይህን እንዴት ነው የምታዩት? እነዚህን መብቶች ህገ መንግስቱን በማስከበር በኩል የዜጎችን መብትና ነጻነት በማስከበር በኩል ወደ እናንተስ ትመለከታላችሁ ወይ? እንዲህ አይነት ደንቦች፣ እንዲህ አይነት ህግጋት፣ እንዲህ አይነት መብቶች በሁሉም ወገን እንዳይጣሱ እኛም ጋር ስህተት አለ፣ ጥፋት አለ ብላችሁ የምትገመግሙት ነጥብ አለ ወይ?
ውይይቱ ይቀጥላል። የተከበራችሁ አድማጮች፣ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበንና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን እናመሰግናለን። በእነዚህ ንግግሮች ውስጥ እንዲሳተፉ ከመንግሥታዊ አካላትና ከገዢው ፓርቲም ባለሥልጣናትን ለመጋበዝ ጥረት እያደረግነን የዛሬው ንግግር ሙሉ ውይይት ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.com.mobi ላይ ማዳመጥ ትችላላችሁ። በፌስቡክ @voaamharic፣ በትዊተር voaamharic ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ ላጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080ና በ15580 ኪሎ ሄርዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። አዘጋጇ ጽዮን ግርማ ነች። አብራችሁን ቆዩ።
እንደምናመሻችሁ እንደምሰነበታችሁ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና እንግዲህ ሁሌም ቅዳሜ ምሽት በዚህ ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ከሚተላለፍበት ስቱዲዮ በቀጥታ እየተዘጋጀ ወደ እናንተ አድማጮች የሚደርስ ምርጥ የሙዚቃ ዝግጅት ፕሮግራም ነው። ለፕሮግራሙ የምንመርጣቸው አብዛኞቹ ሙዚቃዎች በእንግሊዘኛ ቋንቋ የተዜሙ ሲሆኑ አልፎ አልፎም በሌላ ቋንቋ የተዜሙትን ጣል እናደርጋለን። ዘፈኖቹ መራርጬ አብራያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ባሳለፍ ነው ማክሰኞ የዓለም የስደተኞች ቀን ተከብሯል። ይህንለት ምክንያት በማድረግም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባወጣው አዲስ ሪፖርት ባለፈው ዓመት ከመኖሪያ ቀያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የላቀ መሆኑንና ግጭትና የፖለቲካ አለመረጋጋት ለመፈናቀላቸው ዋና ምክንያት እንደሆነ በሪፖርቱ አስፍሯል። የዚህ ሳምንት የዛሬው የሙዚቃ ቃና ፕሮግራምንም የዓለም የስደተኞች ቀንን ምክንያት በማድረግ የሙዚቃ ምርጫዎቼ በሙሉ ስደተኞችን ለማስተዋወስ ለማበረታታትና ዓለም እንዲያግዛቸው ግፊት ለማድረግ የተዜሙ ዜማዎችን አብረን የምናደምጥበት ምሽት ይሆናል። እንግዲህ ይህ ሪፖርት እንደሚያስረዳው ከጠቅላላው የዓለም ስደተኞች ቁጥር ወደ 10 ሚሊዮን የሚሆኑት ሶሪያውያን ናቸው። ከዚህ ውስጥ 3 ሚሊዮኑ ወደ ጎረቤት ሀገሮች የተሰደዱ፣ ቀሪዎቹ ደግሞ እዚያው ሀገር ውስጥ ከመኖሪያ ሰፈራቸው ከመኖሪያ ቤታቸው የተፈናቀሉ መሆናቸው ታውቋል። የኔም የመጀመሪያ የሙዚቃ ምርጫ What About Us ይሰኛል። ለሶሪያ ስደተኞች የተሰራ ሙዚቃ ነው። ማይክል ሃርት የተባለ የሶሪያ ተወላጅ የሰራው ዘፈን ነው። What About Us Michael Hart.
Years and counting, 100,000 dead. Still you wait. Innocent civilians have fled the ground red. Still you wait. World is busy living an ordinary life. Schools and work and family and sleeping safe at night. But what about us? Don't we count at all? Should we just keep on dying while you're waiting to solve the political mess? All you do is fall. Can't you see the bloody writing all over the wall? What about us?
ማይክል ሃርት ሶሪያ ተወልዶ ስዊዘርላንድና ኦስትሪያ ያደገ አርቲስት ነው። አሁን ደግሞ የሚኖረው አሜሪካ ነው። የፖፕና የሮክ የሙዚቃ ስልት አቀንቃኝ ነው። እዚህ አሜሪካ ሆሊውድ ነው የሚገኘው። አሁን ከበርካታ ታዋቂ የሙዚቃ ባለሙያዎች ጋር ስራዎቹን በመስራት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2011 ዓ.ም የሰራው ይሄ ዋር አባውት አስ የተሰኘው ሙዚቃ መታሰቢያነቱ ለሶሪያውያን ስደተኞች ያደረገ ሲሆን በዘፈኑ መግቢያ ላይም እንደ አውሮፓውያን አቆጣጠር በ2011 ዓ.ም ለዘመናት የተነጠቀው ክብራቸውንና ነጻነታቸውን በሰላማዊ መንገድ ለጠየቁ መንግስቱ በኃይል ምላሽ ሲሰጣቸው ዓለም እንዲደርስላቸው ጠየቁ፣ ግን ማንም አላስጣላቸውም። ይህ ዘፈን የተሰራውም ለነዚህ ዓለም ለጣላቸውና ለዘነጋቸው ንጹሃን የሶሪያ ዜጎች ነው ሲል ይህንን ዘፈን መታሰቢያነቱ ለሱ አድርጎት ነበር። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሪፖርት አሁን በዓለም ላይ ከ113 ሰው አንዱ ሀገር ውስጥ ያለ ተፈናቅሏል አሊያም ስደተኛ ሆኗል ይላል። ማህርዛይን የሊባኖስ ተወላጅ ስዊድናዊ የአርኤንቢ ዘፈን ስልት አቀንቃኝ ነው። የዘፈን ግጥም ጸሐፊ ነው፣ ፕሮዲውሰር ነው። በዘመናዊ የእስልምና ዘፈኖች ኮከብ ድምጻዊ የሚል መጠሪያ አግኝቷል። ቤተሰቦቹ በስምንት ዓመቱ ነው ከሶሪያ ይዘውት ስዊድን የገቡት። ዋን ዴይ የተሰኘ ዘፈን ለሶሪያውያን ስደተኞች መታሰቢያነት በሚል ሰርቷል። ይኸው ዘፈን ለተባበሩት መንግስታት የስደተኞች ኮሚሽን 60ኛ ዓመት በዓል ላይ በጄኔቫ ስዊዘርላንድ ሲከበር በ2014 ዓመተ ምህረት ማህርዛይን ከሙሉ ባንዱ ጋር ዘፍኖት ነበር። እስቲ ይህንኑ ዋን ዴይ የተሰኘ የማህርዛይንን ዘፈን እናዳምጠው።
Silence is the loudest cry. I'm safe, but I've lost everything I've known. Oh, I can't smile because the pain has gone. I cry because it's where I'm from. Oh God, I turn to you to make me strong again. Oh, one day I can reach that rainbow. Watch the sweet reflection shining on my first home. I'd give anything to see my family again. Say how much I love them. That's all I am. I could go back tomorrow, if it's only for just one second. Put both back into a town that's frozen. I can't smile.
God, I turn to you to make me strong again. Oh, one day I can reach that rainbow, watch the sweet reflection shining on my purple soul. I'd give anything to see my family again and say how much I love them. That's all I imagine. Oh, I have cried so many times, all those tears that wash my eyes. Oh, I see clearly to the light, 'cause I believe. I know one day I'll be home again, to start a new life with peace everywhere, right from the start until the end. Oh, I believe.
ሰሞኑን የወጣውን የተባበሩት መንግስታት ድርጅት ሪፖርት አስመልክቶ የኮሚሽኑ ኃላፊዎች ሲናገሩ በእያንዳንዱ ደቂቃ 24 ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነዚህ ውስጥ 2/3ኛው ቁጥር የሚይዙት ደግሞ ሀገር ውስጥ የሚፈናቀሉ ናቸው። ማለትም እዛው ሀገር ውስጥ ያሉ አካባቢያቸውን፣ ቤታቸውን፣ ንብረታቸውን ጥለው ልጆቻቸው የሚበታተኑ ወይም ልጆቻቸውን ይዘው ወደ ተለያየ ቦታ የሚሰደዱ ስደተኞች ማለት ነው። እነዚህ በእያንዳንዱ 24 ደቂቃ ውስጥ ሰዎች ቤት ንብረታቸውን ጥለው የተፈናቀሉ ይገኛሉ ይላል። 90% የሚሆኑት እነዚህ ተፈናቃዮችም ከደሃና መካከለኛ ገቢ ካላቸው ሀገራት የሚፈናቀሉ እንደሆነ ይገልጻል ይሄ ሪፖርት። The Sweetest Girl Wycliffe Jean ለ ስደተኞች መታሰቢያ እንዲሆን የሰራው ዘፈን ነው። Akon Lil Wayne እና Nia አጅበውታል። Sweetest Girl ወይም ደግሞ Dollar Bill ይሰኛል የዘፈኑ ርዕስ።
It always is, sir.
These are photos of Aya Bongo. She is to be deported back to a hostile country. You cannot let this happen.
In this refugee camp, everybody was waiting for word if they would get into the country or be deported. Me, I just wanted to see her get in, man. The sweetest girl.
Some live for their bill, some kill for their bill. She whine for the bill, grind for the bill. Some kill for the bill, they gotta pay the bill. Tonight white clamp ain't gone, with me on the deal. High school she was that girl that make me do the hula hoop around the gym. High school she was that girl that make me do the hula hoop around the gym. Never thought that she would come and work for the president. This is George Washington.
Where my money at?
She balls, he calls.
To all my real gorilla thugs, yeah. Have a seat. Passport. Aya Bongo. You're being deported.
What?
Transportation will come and pick you up in 24 hours.
What do you mean?
We'll gather your belongings.
What? There's no way!
Hector!
No, 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 no!
Done. Next!
እንግዲህ ከዚህ ቁጥር ውስጥ ሶሪያውያንን ከሚጨምረው 21 ሚሊዮን የስደተኞች ቁጥር ግማሹ ከአፍጋኒስታንና ሶማሊያ የሚሰደዱ መሆናቸው በሪፖርቱ ተካቷል። በተጨማሪም ከነዚህ ስደተኞች ውስጥ 50% የሚሆኑት ህጻናት መሆናቸውንም አብዛኞቹ ደግሞ ከቤተሰቦቻቸው ጋር የተለያዩ መሆናቸውን ሪፖርቱ አስፍሯል። Falling Leaves John Denver የተባለ ድምጻዊ ለስደተኞች መታሰቢያ ይሁን ብሎ ያዜመው ዜማ ነው Falling Leaves.
Thank you for this precious day. These gifts you give to me. My heart's so full of love for you. Sings praise for all I see. Oh, sing for every mother's love, for every childhood's tear. Oh, sing for all the stars above, the peace beyond all fear. This is for the refugee, the one without a home, a boat out on the ocean, a city street alone. Are they not some dear mother's child? Are they not you and I? Are we the ones to bear this shame and lay the sacrifice? Or are they just like falling leaves who give themselves away? From dust to dust, from seed to shear, into another day. If I could have one wish on earth, of all I can conceive, 'twould be to see another spring and bless the falling leaves. Thank you precious day, these gifts you give to me. My heart's so full of love for you, sings praise for all I see. Oh, sing for every mother's love, for every childhood's tear. Oh, sing for all the stars above, the peace beyond all fear. Oh, sing for all the stars above.
ይኸው ሪፖርት በዚህ አመት ከፍተኛ ቀውስ የታየባቸው ብሎ ካስቀመጣቸው አገሮች አንዱ ደቡብ ሱዳን ነው። ደቡብ ሱዳን እንግዲህ በርካታ የደቡብ ሱዳን ነዋሪዎች ወደ ተለያዩ ጎረቤት አገሮች በብዛት የጎረፉባቸው አመት ነው። በኢትዮጵያም ከ270,000 በላይ የደቡብ ሱዳን ስደተኞች በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች መጠለያ ጣቢያ ሰፍረዋል ተብሎ ይገመታል። እንግዲህ የተባበሩት መንግስታት ድርጅት ሪፖርት እንደሚያስረዳው በኢትዮጵያ ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ በአጠቃላይ ወደ 730,000 የሚሆኑ ስደተኞች በ ኢትዮጵያ ባሉ የተባበሩት መንግስታት ድርጅት የስደተኛ ጣቢያዎች ውስጥ ሰፍረው እንደሚገኙ ሪፖርቱ ያመለክታል። ቀጣዩ ምርጫዬ ሙቪንግ ይሰኛል አወር ፎርስ ሴሚስተር ግሩፕ በሚል በርሊን ውስጥ የዩኒቨርሲቲ ተማሪዎች ተቋቋመ ቡድን ነው። እነሱ ናቸው በ2015 መጨረሻ አካባቢ ያለውን የስደተኞች ሁኔታ አይተው በጋራ የዘፈኑት ዘፈን ነው። ሙቪንግ ይሰኛል።
Restless minds walking straight have no time. They can wait countless days. Unknown ways moving, moving.
Restless minds, hopeful eyes longing for guiding light. Countless days, endless nights moving, moving.
Roads won't end. Traces we don't. ذكرياتي وفيها ألامي وأحلامي لما جلت الدرج ولم توصلني مدمر مدمر
የተሰኘውን ዜማ ነበር የሰማነው። እንግዲህ በስደተኞች ተቋሙ ሪፖርት መሰረት ከመካከለኛው ምስራቅና ከሰሜን አፍሪካ የሚሰደዱና ከቀያቸው የሚፈናቀሉ ሰዎች ቁጥር 23.6 ሚሊዮን መሆኑ በመላው ዓለም ከፍተኛ የተፈናቃዮች ቁጥር ተብሎለታል። ከሳህራ በታች ያሉ ሀገሮች በ18.4 የስደተኞችና የሀገር ውስጥ ተፈናቃዮች ቁጥር ሁለተኛ ደረጃን የሚይዝ መሆኑም በዚሁ ሪፖርት ተካቷል። አውሮፓ በስደተኞች ቁጥር አብዛኛውን የመገናኛ ብዙሃን ሽፋን ታገኝ እንጂ አህጉሪቷ አነስተኛ የስደተኞች ቁጥር ካላት አህጉሮች አንዷ ናት ብሏታል። የሴራሊዮን ሬፊጂ ኦል ስታር ባንድ ሴራሊዮን እርስ በርስ ጦርነት ቀስፏት በነበረባቸው አመታት ተፈናቅለው ወደ ጎረቤት ሀገር ጊኒ የሸሹ ስደተኞች ያቋቋሙት ቡድን ነው። ሰላም ተመልሶ ስደተኞቹ በኢትዮጵያ ዘመን አቆጣጠር በ1996 እና በ1997 ዓ.ም ወደ ዋና ከተማቸው ፍሪታውን ከገቡ በኋላ ታዲያ በሙሉ ሀገሪቱን እየተዘዋወሩ ስለ ሰብአዊ ጉዳዮች ሰፊ ቅስቀሳ ሲያደርጉ ቆይተዋል። ሙሉ ታሪካቸው በ1998 ዓመተ ምህረት በወጣ የሴራሊዮን ሪፊጂ ኦል ስታር በሚል ዘጋቢ ፊልም ተተርኳል። እስከ ዛሬ ሪፊጂ ኦል ስታርስ 3 አልበሞችን አውጥተዋል። በ1998 ዓመተ ምህረት ሊቪንግ ላይክ ኤ ሪፊጂ የስደተኞችን ህይወት የሚተርክ ነው። በ2002 ዓመተ ምህረት ደግሞ ራይዝ ኤንድ ሻይን ቁምና አንጸባርቅ እንደማለት ነው። በ2004 ደግሞ ራዲዮ ሳሎን ተጠቃሾች ናቸው። ታህሳስ 6/1999 ዓመተ ምህረት ሪፊጂ ኦል ስታር በገናናይቱ የአሜሪካ የቴሌቪዥን ንግስት ኦፕራ ዊንፍሬ ሾው ላይ ቀርበው ነበር። የሴራሊዮን ሪፊጂ ኦል ስታር ባንድ ዝማሪዎች የሚቀርቡት በተለያዩ የሙዚቃ ስልቶች ነው። አንዳንዶቹ ከአንድ በላይ ስልቶች የተዋሃዱበት ነው። እንግዲህ የተከበራችሁና የተወደዳችሁ አድማጮች ለዛሬ የተመደበልኝ ሰዓት ስለተጠናቀቀ ሴራሊዮን ሪፊጂ ኦል ስታር ባንድ ኮልድ ዋተር የተሰኘውን ስራቸውን ጋብዤ ልሰናበታችሁ። እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። ኮልድ ዋተር ይቀጥላል።
We are the Sierra Leone's Refugee All-Stars Band and the song we're going to play for you is Cold Water and you are watching the Mahogany Sessions. Mm-hmm. cold water. Now forgive me cold water. Give me cold water. Give me cold water. Give me lili cold water. Give me lili cold water, bro. Give me lili cold water. Give me lili cold water, bro. More prosperity will not get enough light. More prosperity will not get enough food. More prosperity for Papa no do. More prosperity working place no do. Papa government, well body now we problem. Papa government, chop money now we problem. Papa government, all strength now we problem. Papa government, working place now we problem. Papa government, yeah, yeah. Papa government, yeah, yeah. Give me lili lili cold water. Give me lili lili cold water, bro. Give me lili lili cold water. Give me lili lili cold water, bro. Imani bo baribo. Imani bo baribo. For posterity will not get enough life. For posterity will not get enough food. For posterity from paternal day. For posterity working place no do. Papa government, education now with problem. Papa government, well body now with problem. Papa government, working place.
የማጠቃለያ ዜና አሰማለሁ። ቻይና ውስጥ በደረሰ የመሬት ናዳ ቢያንስ 6 ሰዎች ሞቱ፣ 120 የደረሱበት ጠፋ፣ 62 መኖሪያ ቤቶች ደግሞ በደለል ተሸፈኑ ሲሉ ባለስልጣናት አስታወቁ። ወደ 2000 ሰዎች በአስቸኳይ አደጋ ስራ ተሰማርተዋል። ከፖሊሶችና ከተለያዩ ወታደራዊ መመሪያዎች የተውጣጡ አባላት ናቸው። አደጋው የደረሰው ሹዋን ክፍለ ሀገር ውስጥ ባለው ጂንሞ ተራራማ መንደር ውስጥ እንደሆነም ተመልክቷል። ኮሎምቢያ የሚገኙ ግራ ቀደም ሽምቅ ተዋጊዎች በዚህ ሳምንት መግቢያ ላይ አግተዋቸው የነበሩትን 2 የኔዘርላንድስ ጋዜጠኞችን እንደለቀቁ አስታወቁ። ከእስር የተለቀቁት ዘጋቢው ዴርክ ጆንሰን ቦልትና ፎቶግራፍ አንሺ ኢቭግን አርነስት ማሪያል ፎለንደር ለኮሎምቢያ የሰብአዊ መብት አስከባሪ ቡድን ባለስልጣናት ተሰጥተዋል። ማርክሲስቱ የኮሎምቢያ ሽምቅ ተዋጊ ቡድን በትዊተር መልእክቱ እንዳስታወቀው ሁለቱም ጋዜጠኞች በተሟላ የጤንነት ሁኔታ ነው የተለቀቁት። ኢስታንቡል ውስጥ ሊካሄድ የታቀደውን የተመሳሳይ ጾታ አፍቃሪዎች ሰልፍ የከተማይቱ ገዢ ማገዳቸው ተገለጠ። የከተማዋ ገዢ ይህን ሰልፍ ያገዱት ለሁለተኛ ጊዜ ነው። ለነገ እሁድ የታቀደው ተመሳሳይ ጾታ ፍቅረኞችን ለመደገፍ የሚካሄደው ሰልፍ እንደነበር ታውቋል። የገዢው ቢሮ ዛሬ ቅዳሜ ባወጣው መግለጫ የሃይነቱ ሰልፍ የአክራሪ ሙስሊሞችን መነሳሳት ያመጣል፣ ይልቁንም ለቱሪስቶችና ለራሳቸው ለሰልፈኞችም ደህንነት ጠንቅ ነው ብሏል። ሲናውን ያሰማዎቹ አዲስ አበባ ነኝ። በኔ በኩል ሰላም ደናደሩ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረው ንጉሱ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ሰለሞን ክፍሌ ነኝ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.